ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ነሐሴ 26 2012 ዓመተ ምህረት ዝግጅታችን ጀመረ። የጥቁር ሰው ህይወትም ዋጋ አለው በሚሉ ተቃዋሚዎችና በፕሬዝዳንት ዶናልድ ትራምፕ ደጋፊ በሆኑ ነጮች መካከል የተከሰተውን የከረረ ግጭት ተከትሎ የዘር ፖለቲካው የቀሰቀሰው ውጥረት በአሜሪካ ፕሬዝዳንታዊ ምርጫ ዘመቻ ቀዳሚው መነጋገሪያ ሆኗል። ዘርዘር ያለ ዘገባ በአብይ ርዕስ እናስደምጣችኋለን። በአዲስ አበባ ከተማ ተካሂዷል ባለው የመሬት ወረራና የጋራ መኖሪያ ቤቶች ዝርፊያ ከፍተኛ የመንግስት ባለስልጣናት እንደተሳተፉበት በጥናት ማረጋገጡን ኢዜማ አስታወቀ።
በጥናቱ የደረሰባቸውን ወንጀሎችና ስልጣንን ያላግባብ መጠቀም ማስረጃዎችን ጉዳዩን ለማጣራትና ህጋዊ እርምት እርምጃ ለመውሰድ በህግ ስልጣን ለተሰጠው ለፌዴሪ ጠቅላይ አቃቤ ህግ፣ ለፌዴራል ስነ ምግባርና ጸረ ሙስና ኮሚሽን፣ ለፌዴራል ፖሊስ ኮሚሽን ተገቢውን የህግ ማጣራት በማድረግ ህጋዊ እርምጃዎችን እንዲወስዱ የሰበሰብናቸውን ማስረጃዎች በማያያዝ የወንጀል ይጣራልኛ ቤቱታ የምናስገባ ይሆናል።
አቶ ዋሲሁን ተስፋይ የኢዜማ የድርጅት ጉዳይ ኃላፊ ናቸው። የቀድሞ ከንቲባ አቶ ታከለ ኡማ የተሰራው ስራ የሚያኮራ እንጂ የሚያስወቅስ አይደለም ብለዋል። ተከባለን በእስር ላይ የሚገኙትን የኢዴፓ ፓርቲ አመራር የሆኑትን የአቶ ልደቱ አያሌውን የክስ መዝገብ ፍርድ ቤት ቢዘጋውም ፖሊስ ከእስር እንዳለቀቃቸው ታወቀ። በጋምቤላ ክልል ከፍተኛ አመራሮች ላይ የመግደል ሙከራ ሊያደርጉ ሲሉ ተያዙ ስለተባሉ 25 ሰዎች ጉዳይ የክልሉን ምክትል ፖሊስ ኮሚሽነር አነጋግረናል። ጤና ይስጥልኝ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት በተካሄዱ የኮሮና ቫይረስ ምርመራዎች 18160 ሰዎች ተመርምረው 1173 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር ማምሻውን ያደረሰን መረጃ አስታወቀ። በዚሁ የ24 ሰዓት ጊዜ ውስጥ 19 ሰዎች በኮቪድ-19 ሳቢያ ህይወታቸው ማለፉ መታወቁን መረጃው ጨምሮ አመልክቷል። 8ቱ አዲስ አበባ በአስከሬን ምርመራ የተገኙ ሲሆን 2 ሰዎች ደግሞ ከኦሮሚያ ክልል ህይወታቸው ያለፈ መሆናቸውን የገለጸው 6ቱ አዲስ አበባ፣ 1 ሐረሪ ክልል፣ 1 ትግራይ ክልል የህክምና ማዕከላት ውስጥ ህይወታቸው ያለፈ መሆናቸውንም መረጃው ጨምሮ አስታውቋል። ዛሬ ከተገኙት የቫይረሱ ተጋላጮች መካከል 558ቱ አዲስ አበባ በምርመራ የተገኙ ናቸው። 144 ኦሮሚያ ክልል፣ 110 ከአፋር ክልል፣ 108 ከደቡብ ክልል፣ 89 ከትግራይ፣ 47 ከአማራ ክልል፣ 40 ከሐረሪ፣ 30 ከድሬዳዋ፣ 24 ከጋምቤላ፣ 12 ከሲዳማ፣ 10 ከሶማሌ ክልልና 1 ከቤንሻንጉል ክልል የተገኙ ናቸው። በጠቅላላው በሀገሪቱ እስካሁን በተካሄዱት 928453 የላቦራቶሪ ምርመራዎች ለቫይረሱ መጋለጣቸው የተረጋገጠው ሰዎች ቁጥር 53304 ደርሷል። በበሽታው ሳቢያ ህይወታቸው ያለፈው ሰዎች ደግሞ በድምሩ 828 መድረሳቸው ነው። ከበሽታው ያገገሙ 19487 ሰዎች መኖራቸውን፣ በጽኑ የታመሙ 306 ያሉ መሆኑንም የጤና ሚኒስቴር ወቅታዊ የኮቪድ-19 መረጃ አመልክቷል። በአዲስ አበባ ታስረው የነበሩ 5 የህወሓት አመራሮች በትናንትናው ዕለት በዋስ ተፈተዋል። የአዲስ አበባ የህወሓት ጽህፈት ቤት ኃላፊና የፓርቲው የማዕከላዊ ኮሚቴ አባል አቶ ተወልደ ገብረ ጻድቃንና በሚኒስትር ዴኤታ ማዕረግ የህግና ፍትህ ምርምርና ጥናት ኢንስቲትዩት ምክትል ዲሬክተር አቶ ተስፋለም ይደጎ እንዲሁም ሌሎች 3 የፓርቲው አባላት በዋስ መፈታታቸውን ጠበቃቸው ለቪኦኤ ገልጸዋል። ሙልጌታ ጽባህ አጭር ዘገባ ከመቀሌ አስተላልፏል።
የአዲስ አበባ የህወሓት ሊዘን ጽፈት ቤት ኃላፊና የፓርቲው ማዕከላዊ ኮሚቴ አባል አቶ ተወንደገለ ጻድቃን እንዲሁም የህወሓት ከፍተኛ አመራርና በሚኒስትር ዴታ ማረግ የህግና ፍትህ ምርምርና ጥናት ኢንስቲትዩት ምክትል ዳይሬክተር አቶ ተስፋለም ይደጎ በሽብር ወንጀል ተጠርጥረው የቆዩ ሲሆን ትናንት በፌደራል ከፍተኛ ፍርድ ቤት የልደታ አንደኛ መደብ ችሎት እያንዳንዳቸው በ20,000 ብር ዋስ እንዲለቀቁ መወሰኑና ትናንት አመሻሽ ላይ እንደተፈቱ ከጠበቆቻቸው አንዱ አቶ ታደለ ገብረመድህን ለአሜሪካ ድምጽ ተናግሯል። በአዲስ አበባ ከተማ ያቃቂ ቃሊቲ ክፍለ ከተማ የደህንነት ኃላፊ አቶ አጽባህ አለማየሁ በ20,000 ብር ዋስ መለቀቃቸው ገልጿል። ጠበቃቸው አቶ ታደለ እንደገለጹት ሁለት የህወሓት ጽፈት ቤት ሹፌሮች ሻለቃ በርሁ ጽጌ እና አቶ ስምኦን ዘገየ ደግሞ እያንዳንዳቸው በ10,000 ብር ዋስ እንደተፈቱ አስታውቀዋል።
ሽብር ድርጊት በተለይ የአርቲስት ሃጫሉ ሁንዴሳ ሞት ተከትሎ ሰኔ 22/2012 አንስቶ በአዲስ አበባ ከተማ ተፈጠረው የንብረት ላይ ሰዎች መጥፋት ጠንቻላቸው ብሎ እና በዛ ምክንያትም የሀሳቢ የገንዘብ እርዳታ ተሰጥቷል ቀጥታቸዋለሁ የሚል ነበር የቀረው። ስለዚህ በዚህ ጉዳይ ስንከራከር ቆይቷል። ስለዚህ እነዚህ መከራከሪያ ነጥቦች ፍርድ ቤት የግራቀኝም ክርክር ካየ በኋላ ዋስትና እንዲወጡ ትዕዛዝ ሰጠ። በዚህ ትዕዛዝ መሰረት የፍርድ ዋስትና ገንዘቡ ነው የፍርድ ቤት ትዕዛዝ መሰረት አድርጎ ካስያዙ በኋላ የፌደራል ፖሊስ የመፍታ ትዕዛዝ ደርሶት ትናንትና እንዲለቀቀው ሆነዋል። አሁን ከቢሶቻቸው ጋር ተገላግለው ይገኛል።
ነሐሴ 1/2012 ፍርድ ቤት በዋስ እንዲፈቱ ወስኖ የነበረ ሲሆን ፖሊስ ይግባኝ በመጠየቁ ግን ሳይፈቱ ቆይተው እንደነበረ የገለጹት አቶ ታደለም ከ50 ቀናት በላይ በእስር ከቆዩ በኋላ ትናንት አመሻሽ ላይ መፈታታቸውን ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
በኮንሶ ዞንና በአሌ ልዩ ወረዳ መካከል እንደገና በተቀሰቀሰ ግጭት 6 ሰዎች በጥይት መገደላቸውንና በሾች የሚቆጠሩ ዜጎች መፈናቀላቸውን የደቡብ ክልል ሰላምና ጸጥታ ቢሮ አስታወቀ። በኮንሶ ዞንና በአሌ ልዩ ወረዳ እንዲሁም በጉራጌ ዞን መስቃንና ማረቆ ወረዳዎች መካከል ግጭት ፈጥረው በርካቶች እንዲገደሉና ንብረትም እንዲወድም አድርገዋል ያላቸውን 11 አመራሮችና ባለሙያዎች የደቡብ ክልል ብልጽግና ፓርቲ ጽፈት ቤት ማሳሰሩ የሚታወስ ነው። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኳል።
የደቡብ ክልል የሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ታደሰ ዋጀው እንዳሉት ግጭቱ እንደገና ተቆሰቆሰው እርቀ ሰላም ለማውረድ ድርድር እየተደረገ ባለበት ወቅት ነው።
የተደረገው ስምምነት ሁሉ ወደ ኋላ ተመልሶ ተወሰነ ግጭት አለ። ከግጭቱ እናተርፋለን የሚሉ ኃይሎች አሉ። በእነዚህ ምክንያት አሁንም የተወሰነ ግጭት አለ። ግን አሁን የጸጥታ ኃይሉ በመካከል ገብቶ የማቆም ስራ ሰርቷል። እነዚህ ኃይሎች እነማን ናቸው የሚለውን የመለየትና ጉዳቶችን የመለየት ስራ እየሰራን ነው።
ዛሬ ጻራው ነው ያሉት ሰላም ቢኖርም በሳምንቱ መጨረሻ ቀናት በነበረው የተኩስ ልውውጥ የሰዎች ህይወት ማለፉና የንብረት ጉዳት መድረሱንም ተናግሯል። ግጭቱ እንዳይረግብ የማይፈልጉ አካላት በአካባቢው በመኖራቸው እንደገና መቀስቀሱንም ተናግሯል።
ሰሞኑን የሚለውን መለየት ነው። ቀጠናው ላይ በሙሉ በአንድ በኩል ሰላም ሲፈጠር በሌላ በኩል ሰላም እንዳይፈጠር የሚፈልጉ የተወሰኑ ሰፊ ሳይሆኑ ግን የተወሰኑ ኃይሎች እንዳሉ ነው አሁን መረጃዎች የሚያሳዩት። እነዚህን ለይቶ አካባቢው ሰላም የሆኑ ስራ ሰይዝ ነበር ያለውና
ከሳምንታት በፊት በኮንሶ ዞንና በአሌ ወረዳ መካከል በተፈጠረው ግጭት ባለፉት 2 ቀናት ውስጥ ህይወታቸው አለፈ የተባሉ 7 ሰዎችን ጨምሮ እስካሁን 22 ሰዎች የተገደሉ ሲሆን ከ20,000 በላይ ዜጎች ተፈናቅሏል የተባለው። የአይን እማኞችና የአካባቢው ነዋሪዎች እንደሚናገሩት ከ400 በላይ ቤቶችም ተቃጥሏል። አቶ ታደሰ ግን ይህንን አስተባብለዋል።
እኔ አለኝ መረጃው 6 አካባቢ ሰዎች ሞቱ፣ 7 አካባቢ ሰዎች ጉዳት ነው ያለ። ቤቶችም ብዙ ቤቶች ናቸው ተቃጠሉት። ግን በመረጃ ደረጃ የቤት ቃጠሎ አሁን አንተ እንደምትለው ወይም አርሶ አደሮቹ እንደሚሉት ሰው 400 አካባቢ ያደረሰ አይደለም።
በሁለቱ ህዝቦች መካከል እርቅ እንዲወርድና በሌላ በኩል ደግሞ ዘላቂ ሰላም እንዲሰፍን ለማድረግ ጥረት የተደረገ መሆኑን ገልጸዋል። የኮንሶ ዞንና የአሌ ልዩ ወረዳ ግጭት ፈጥሯል ያሏቸውን 11 የመንግስት አመራሮችን ማሳሰሩን የክልሉ ብልጽግና ፓርቲ ትላንት ማስታወቁን ዘግበን ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የድሬዳዋ ነዋሪዎች አንድነት ፓርቲ ሊቀመንበር አቶ ሲሳይ አየለ ያላግባብ ዋስትና ተከልክለው ለ48 ቀናት በእስር ላይ እንደሚገኙ ጠበቃቸው ተናገሩ። አቶ ሲሳይ የትናንቱ የፍርድ ቤት ቀጠሯቸው ዳኛው ባለመገኘታቸው ለነገ መተላለፉን አክለው አዲስ ቸኮል ከድሬዳዋ ተከታዩን ዘገባ አስተላልፏል።
በድሬዳዋ በሰለምዶ 4420 የተባለው የተሿሚዎች የኮታ ድልድላ በመቃወም የሚታወቀውና የከተማ አስተዳደሩ በአንዳንድ ረብሻዎች ስሙን የሚያነሳው ሳተነው የድሬዳዋ ነዋሪዎች ህብረት የተባለ ስብስብ ወደ ክልላዊ የፖለቲካ ፓርቲነት ከተቀየረ በኋላ ፓርቲውን በሊቀመንበርነት ሲመሩ የነበሩት አቶ ሲሴ አየለ ለ47 ቀናት በፖሊስ ቁጥጥር ስር ውለው ቢቆዩም እስካሁን ያላግባብ የዋስትና መብታቸው ተነፍጓል ሲሉ ጠበቃቸው ቅሬታ አቅርበዋል። አቶ ሲሴ አየለ በፌስቡክ ገጻቸው በድሬዳዋ ማረሚያ ቤት በሚገኙ ታራሚዎች ላይ የብሔር ጥቃት ተፈጽሟል የሚል ይዘት ያለው ጽሑፍ በመጻፋቸው ህዝብን ከህዝብ በማጋጨት ተጣጥረ በቁጥጥር ስር እንደዋሉ የገለጹት የግለሰብ ጠበቃ ተወዳጅ መስፍን ድርጅቱ ግን የዋስትና መብት ሊያስከለክል አይገባም ነበር ብለዋል። ጉዳዩን በመጀመሪያ የድሬዳዋ ፖሊስ ይዞት እንደነበር የገለጹት ተወዳጅ ቆይቶ ግን የፌደራል ፖሊስ ጉዳዩን መረከቡን ይገልጻሉ። በአስተዳደሩ የመጀመሪያ ደረጃ ፍርድ ቤት እየታየ ባለው የአቶ ሲሳይ ክስ ሂደት ላይ ዳኛው ጉዳያችን በገለልተኝነት አያይልንም የሚል ቅሬታ አቅርበው ዳኛ እንዳስቀየሩም ተወዳጅ ገልጸዋል።
ቀደም ሲል ጉዳዩን የሚመለከቱ ከነበሩ ዳኛ ጋር በተያያዘ ነበሩ ያለመግባባት ሂደቶች ነበሩ። እኔ በችሎት ከመጠራዊ በፊት ብቻ ወይም 64 ዋስትና ጥያቄ ይቆ ሱበቀረበት ሂደት ውስጥ ተፈጠረ ለነገር ሂደት ውስጥ ነበር። ከዛ በኋላ ሊመጣበት ጊዜ ሳደርስ ታላ ምስራት ነው። ከዚህ በኋላ ጉዳዩ ሳትም ስለሄደ ከሚት በተጠሩ ምንም አይነት ቃላትም አንደበቱ ሳይወጣ ፖሊስም እስካሁን ድረስ የደረሰበት ምርመራ ሂደት ሳይገልጽ በቀጥታ ሰኞ ነበር አልተሳሳተ ጋር ቢቀርብ በሚል እንትን ያቀረበው ዳኛው። ከዚያ ጋር ላይ ያው ተጠርጣሩ ሆነ እኔም ጭምር ቅሬታ እንዳለ ያው ጉዳዩ በተመለከተ ዳኛው ነፃና ገለልተኛ ሆኖ ጉዳያችን ያይልናል ብለን ስለማና ዳኛ ይነሳልን እና በሌላ ዳኛ ከሌላ ቤት ያደርገናል። ፕሬዚዳንቱ ያቀረበው ምክንያት ህጋዊና አሳማኝ ተቀባይነት ያለው ሆኖ ስላገኙት በሌላ ዳኛ ሊቀየር አድርገናል።
እስካሁን ፖሊስ የአቶ ሲሳይን ዋስትና ጥያቄ እንዲከላከል የሚያቀርበው ጥያቄ የፎረንሲክ ምርመራ ሂደቱን ያሰናክልብኛል በሚል ስጋት እንደሆነ የገለጹት አቶ ዳዊት፣ ሆኖም አቶ ሲሳይ የፎረንሲክ ምርመራ ሂደቱን የማሰናከል አቅም የላቸውም ብለዋል። የተጠርጣሪው እጅ ስልክም በፖሊስ እጅ ስላለ ዋስትና መከልከሉ አግባብ አይደለም ባይ ናቸው። አቶ ሲሳይ አየለ ትላንት ላይ ፍርድ ቤት ቀጠሮ እንደነበራቸው የገለጹት አቶ ዳዊት ሆኖም ዳኛው ሊገኙ ባለመቻላቸው ለነገ ተቀጥሯል ብለዋል። ጠበቃው አቶ ዳዊት ዋስትና ጥያቄውን አስፈላጊነት የሚያጎላው ደንበኛቸው አቶ ሲሳይ የሚገኙበት ከጅራ ፖሊስ ጣቢያ ከ20 በላይ ተጠርጣሪዎችና ተመሳሳይ ቁጥር ያላቸው የፖሊስ አባላት በኮሮና ቫይረስ የተያዙበት ስለሆነ መሆኑን ይገልጻሉ። በጉዳዩ ላይ ከፌደራል አቃቤ ሕግ የድሬዳዋ ቅርንጫፍ መረጃ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። አቶ ሲሳይ አየለ ከ48 ቀናት በፊት በፖሊስ ተይዞ ከአዲስ አበባ ወደ ድሬዳዋ የመጡ ሲሆን ጉዳያቸው መጀመሪያ ላይ የድሬዳዋ ፖሊስ ቆይቶ ደግሞ የፌደራል ፖሊስ እየመረመረ እንደሆነ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኬንያ ውስጥ ለኮቪድ-19 የተመደበ በጀት ከሌብነትና ከሙስና እንዲጠበቅ ፕሬዝደንት ኡሁሩ ኬንያታ አሳሰቡ። ፕሬዝደንቱ በሀገሪቱ የወረርሽኙ አያያዝ ላይ ከካቢኔ አባላትና ከሌሎችም ባለስልጣናት ጋር በትናንትና ዕለት መክረዋል። ገልሞ ዳዊት ከናይሮቢ ተጨማሪ አለው።
ኬንያታ በሽታው በአገሩ ከተገኘ ወዲህ በሰው ሕይወት ላይ ያን ያክል ጉዳት ያላመጣው መንግስታቸው በወሰደ እርምጃ ወይም በምን ምክንያት እንደሆነ የዘርፉ ባለሙያዎች እንዲመረምሩት ጥሪ አቅርበዋል። ፕሬዚዳንቱ በአሁኑ ወቅት በኬንያ ያለው የበሽታው ስርጭት እየቀነሰ ነውም ብለዋል። በንግግራቸው መልካሙ ዜና በዚህ ወረርሽኝ ውስጥ ሆነንም አሁን የበሽታው ወረርሽኝ እየቀነሰ መሄዱ ነው። ነገር ግን ስለዚህ ስኬት በጥንቃቄ ነው መደሰት የሚገባን፣ መዘናጋት የለብንም። የበሽታው መስፋፋት የሚቀንሰው ስርጭቱ ጣሪያ ከደረሰ በኋላ ነው። ይህ ማለት በሽታው ዳግም ሊስፋፋ የሚችል አጋጣሚን የሚፈጥር አሊያም በጥንቃቄ ከተከታተልን ደግሞ በትክክል መቆጣጠር የምንችልበት ነጥብ ላይ ነው ማለት ነው። ስለዚህ መጠንቀቅ አለብን ሲሉ ኬንያታ አሳስበዋል። የኬንያ ጤና ጥበቃ ሚኒስቴር ለኮሮና በሽታ የተመደበውን በጀት አፈጻጸም ከሙስናና ስርቆት ነጻ እንዲሆን በሚኒስቴሩ ድረገጽ ላይ እንዲለቅ ትዕዛዝ አስተላልፈዋል። ሰሞኑን የኬንያ ጤና ጥበቃ ሚኒስቴር ለኮሮና በሽታ የተለቀቀ ፈንድ መዝብሯል ተብሎ የተተቸ ሲሆን የሚኒስቴሩ የበላይ ኃላፊም በኬንያ ፓርላማ ፊት ቀርበው በኮሚቴዎች ኬንያ ለኮሮና በሽታ መከላከል ስላወጣቸው ወጪ እንዲያብራሩ ተጠይቀዋል። ካይል ማካርተር በኬንያ የዩናይትድ ስቴትስ አምባሳደር ፕሬዝዳንት ኬንያታ ያስተላለፉትን ውሳኔ አድንቀዋል። አምባሳደር ማካርተር የኬንያታ ውሳኔ ለግልጽነት ወሳኝ መሆኑን ለዜጎችም ጥሩ መሆኑን የተናገሩት ዩናይትድ ስቴትስ ከ3 አመት በፊት ለኬንያ ጤና ጥበቃ ሚኒስቴር ለተሰጠ ነበረው 21 ሚሊዮን ዶላር ሰብአዊ ድጋፍ በሙስና ምክንያት ማገዷ የሚታወስ ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ዓለም አቀፉ የኮቪድ-19 ወረርሽኝ የተወገደ ሊያስመስል የሚችል አንድም ሀገር የለም ሲሉ የዓለም የጤና ድርጅት ዋና ስራ አስኪያጅ አስተነቀቁ። ዶክተር ቴድሮስ አድሃኖም ዛሬ ጄኔቫ ውስጥ በኢንተርኔት አማካይነት ባደረጉት መደበኛ ጋዜጣዊ ጉባኤያቸው ወረርሽኙ ባለበት ኢኮኖሚያቸውን ለዕለታዊ እንቅስቃሴ መክፈት የሚያስቡ ሀገሮች የቫይረሱን ስርጭት እፍና አድርገው መቆጣጠርና የሰው ህይወት የመታደጉን ስራ አጥብቀው ሊይዙት ይገባል ብለዋል። አለዚያ ቫይረሱ ለሚያደርሰው ጥፋት ተመቻችቶ መገኘት ነው ሲሉም አስጠንቅቀዋል። ሀገሮች ሁሉ ቫይረሱን ስርጭት ለመቆጣጠር ሊከተሉት የሚገባ አራት አስፈላጊ እርምጃ ያሏቸውንም ዘርዝረዋል። ስቴዲየሞችና የምሽት ክበቦች በመሳሰሉ ስፍራዎች መታደም መፈቀድ የለበትም። ጠንካራ የምርመራና ንክኪ ያላቸውን ፈልጎ የመለየት ስራም መሰራት አለበት ብለዋል። አረጋውያንና የተለያዩ የጤና ችግሮች ያላቸውን ተጋላጭ ሰዎች፣ ህሙማንን የመንከባከብ ስራ ላይ ያሉ ሰራተኞችንም ከቫይረሱ መጠበቅ ያስፈልጋል ሲሉ አሳስበዋል። በጭንብል አፍና አፍንጫን መሸፈን፣ አካላዊ ርቀት መጠበቅና አዘውትሮ እጆችን መታጠብ አስፈላጊ መሆኑንም እንደገና አሳስበዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባሳለፍነው ሳምንት የተቃውሞ ሰልፎች ወደ ሁከት ወደ ተቀየሩባት ወደ ዊስካንሰኗ ከኖሻ ከተማ ዛሬ አምርተዋል። በከተማዋ በጥብጡ የተከሰከሰው ጥቁር አሜሪካዊው ጄኮብ ብሌክን ፖሊሶች ሊያስሩት ሲሞክሩ ነጭ ፖሊስ ከጀርባው በሰባት ጥይት መምታቱን ተከትሎ ነው። ፕሬዚደንቱ ትናንትና ለጋዜጠኞች ሲናገሩ የጄኮብ ብሌክ ቤተሰቦች ጠበቃቸው እንዲገኝ በመፈለጋ ቸው ምክንያት ሊያነጋግሯቸው እቅድ እንደሌላቸው አስታውቀዋል። በሳምንቱ መጨረሻ ፕሬዝዳንት ትራምፕ ለተቃዋሚዎቹ የሰጡትን ጥብቅ ምላሽና የዲሞክራቲክ ፓርቲው ተፎካካሪያቸው ጆ ባይደን ትራምፕ በአደገኛ ሁኔታ ግጭቱን እያበረታቱ ነው ሲሉ መንቀፋቸውን የሚመለከት ዘገባ በምሽቱ አብይ ርዕስ እናቀርባለን። ዩናይትድ ስቴትስ ከኬንያ ጋር በጀመረችው የንግድ ግንኙነት ድርድር ያቺ ሀገር አህጉር አፍሪካን የወረሰው የፕላስቲክ ቆሻሻን በተመለከተ የያዘችውን ጠንካራ አቋም እንድትቀይር እንድትጫናት የአሜሪካ የነዳጅ ኢንዱስትሪ መጠየቁ ተሰማ። አሶሺየትድ ፕሬስ ከናይሮቢ ባጠናቀረው ዘገባ እንዳለው ይህን ያሉት አፍሪካ የፕላስቲክ ቆሻሻ ማራገፊያ ልትሆን ነው የሚል ስጋት ያደረባቸው የአካባቢ ደህንነት ጥበቃ ተሟጋቾች ናቸው። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርባል። የቀድሞ የሱዳን ፕሬዝዳንት ኦመር አልበሽር ዛሬ ፍርድ ቤት ቀርበዋል። እንደ አውሮፓውያን አቆጣጠር በ1989 የስልጣን የያዙበት መፈንቅለ መንግስት ውስጥ በነበራቸው ሚና የተመሰረተባቸው የክስ ሂደት ተጀምሯል። የደቡብ አፍሪካ ፕሬዝዳንት ሴሪል ራማፎሳ ሀገራቸው የሞዛምቢክ መንግስት በሰሜናዊ የሀገሪቱ ግዛት በሚንቀሳቀሱ ሽምቅ ተዋጊዎች ላይ በከፈተው ዘመቻ እርዳታ የሚፈልግ ከሆነ እንሰጣለን ሲሉ ተናገሩ። የ82 አመቱ የጊኒ ፕሬዝዳንት አልፋ ኮንዴ ለሶስተኛ የስልጣን ዘመን ለመመረጥ እንደሚወዳደሩ የነበረውን ጭምጭምታ ትናንትና ገዢው ፓርቲ አረጋገጠው። ጉዳዩ ይፋ ከመደረጉም አስቀድሞ የሰው ህይወት የጠፋበት ህዝባዊ ተቃውሞ ቀስቅሶ ቆይቷል። አድማጮች፣ ለሰዓቱ ያለን ዜና በዚህ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ነሐሴ 26 2012 ዓ.ም ምሽት ፕሮግራም ነው። ዝግጅታችን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ።
የጥቁር ሰው ህይወትም ዋጋ አለው በሚሉት ተቃዋሚዎችና የፕሬዝዳንት ትራምፕ ደጋፊ በሆኑ ነጮች መካከል የተከሰተውን የከረረ ግጭት ተከትሎ የዘር ፖለቲካው የቀሰቀሰው ውጥረት በአሜሪካ ፕሬዝዳንታዊ ምርጫ ዘመቻ ቀዳሚው መነጋገሪያ ሆኗል። በሳምንቱ መጨረሻ ላይ ፕሬዝዳንት ትራምፕ ህግና ስርዓትን ማስከበርን አስመልክቶ ለተቃዋሚዎቹ የሰጡት ጥብቅ ምላሽና ትላንት ሰኞ ደግሞ የዴሞክራቱ ተፎካካሪያቸው ጆ ባይደን በአደገኛ መንገድ ግጭትን እያበረታቱ ነው በሚል ትራምፕን የተቹበትን ንግግር የተከታተለው የቪኦኤው ዘጋቢ ብራይን ፓደን የሚከተለውን ዘገባ አሰናድቷል። ደረጀ ደስታ ያቀርባል።
የዲሞክራት ፕሬዝዳንታዊ እጩ የሆኑት ጆ ባይደን ትናንት ሰኞ በሰጡት መግለጫ በሳምንቱ መገባደጃ ላይ በፖርትላንድ ኦሬገን የትራምፕ ደጋፊዎች የዘር እኩልነትን ከሚጠይቁ ተቃዋሚዎች ጋር ላካሄዱት አደገኛ ግጭት ፕሬዝዳንት ትራምፕን ተጠያቂ አድርገዋቸዋል።
He may believe mouthing the words law and order makes him strong, but his failure to call on his own supporters
ህግና ስርዓት ብለው ቃሉን ብቻ መናገሩ ጠንካራ ያደረገው መስሎት ይሆናል። በዚህ ሀገር እንደሚልሻ ታጥቀው ይወጡ የራሱን ደጋፊዎች ማስቆም አለመቻሉ ግን ምን ያክል ደካማ ሰው መሆኑን ነው የሚያሳየው።
ባለፈው ቅዳሜ ፖርትላንድ ውስጥ በተደረገ ግጭት አንድ ሰው በተተኮሰበት ጥይት ተገድሏል። ግጭቱ የትራምፕ ደጋፊዎችና የአንዳንዶቹም ታጣቂዎች ባንድ ወገን በሆኑበት በሌላ በኩል ደግሞ ላለፉት 3 ወራት በተለይም በሚሽት የጥቁርም ሰው ህይወት ዋጋ አለው በሚል ተቃውሟቸውን ሲያሰሙ በቆዩት ቡድን ወጭ መካከለ ነው። ፖርትላንድ ውስጥ በግጭቱ ህይወቱ ያለፈው ሰው ፔትሪየት ፕሬየር እየተባለ የሚጠራው የወግ አጥባቂው ቡድን አባልና አክቲቪስት ነው። ፕሬዝዳንት ትራምፕም ባለፈው እሁድ በትዊት ገጻቸው እሳቸውን በመደገፍና በአጸፋው ሌላውን በመቃወም የወጡ ሰልፈኞችን ትልቆቹ አርበኞች ብለዋቸዋል። ባለፈው ሳምንት በኪኖሻ ዊስካንሰን ከፖሊስ ጋር በተፈጠረ ክስተት ጀርባውን በሰባት ጥይት የተመታውን ጥቁር ሰው በቀሰቀሰው ቁጣ ለተቃውሞ አደባባይ የወጡ ሰዎች ከፖሊስ ጋር ግብግብ ፈጥረው በታዩበት ሁኔታ ውስጥ አንድ የትራምፕ ደጋፊ 3 ሰዎች ላይ ተኩሶ ሁለቱን ክፉኛ ያቆሰላቸው መሆኑ ይታወቃል። በሪፐብሊካን ጠቅላላ ጉባኤ ፕሬዝዳንት ትራምፕ የዘር መድሎን የሚቃወሙትን ተቃዋሚዎች እንደ ስርዓት አልበኞች ያወገዟቸው ሲሆን የአፍሪካውያን አሜሪካውያንን መራጮች ጸለማኘት ዴሞክራቶች ለአመጽ ያስተማሩአቸው ቡድኖች ናቸው በማለት ከሰዋቸዋል። እንዲህ አሉ ትራምፕ።
If the Democrat Party wants to stand with anarchists, agitators, rioters, looters and flag burners,
የዴሞክራቲክ ፓርቲ አባላት ከዘራት አልበኞች፣ ከጠብጫሪዎች፣ በጥባጮች፣ ዘራፊዎችና ሰንደቅ ዓላማችንን ከሚያቃጥሉት ጋር አብረው መሆን ከፈለጉ የነሱ ጉዳይ ነው። እኔ ግን እናንተ ፕሬዝዳንቶኝ እዚህ ተባባሪ አልሆንም።
ባይደን ትናንት ሰኞ በሰጡት መግለጫ በደጋፊዎችም ሆነ ተቃዋሚዎች የሚካሄደውን አመጽና ሁከት አጥብቀው አውግዘዋል።
It's lawlessness, plain and simple. And those who do it should be prosecuted.
ይሄ ህገወጥነት ነው። ምንም ጥርጥር የሌለው ግልጽና ቀላል ነው። ይሄን የፈጸሙት መቀጣት አለባቸው። እንዲህ ያለው አመጽ ለውጥ አያመጣም። ሊያመጣ የሚችለው ውድመትን ብቻ ነው።
ምንም እንኳን የዊስካንሰን ገዢ ዴሞክራቱ ቶኒ ኤቨርስ የርሶ ወዲህ መምጣትና በዚህ ቦታ መገኘት ክፍፍሉን ለማስወገድ የጀመርነውን ጥረታችንን ይጎተተብናል በማለት ባወጡ ጽሑፍ እንዳይመጡ ቢያሳስቧቸውም ፕሬዝዳንት ትራምፕ ግን በዚህ ሳምንት ኬኖሻን ለመጎብኘት አቅደዋል። የፖርትላንድ ዲሞክራቲክ ከንቲባ ቴድ ዌለርም እንዲሁ ትራምፕን በዚህ አገር ጥላቻና ክፍፍልን በመዝራት ከሰዋቸዋል። ትራምፕ በትዊተር አጽፋውን የሰጡ ሲሆን ብሔራዊ ጦሩን ጠርቶ መጠቀም ያልቻለ ጅል ነው ብለዋቸዋል። ጆ ባይደን ትራምፕ የኮሮና ቫይረስን መቆጣጠር ያልቻሉ መሆኑን በማንሳት የምርጫው ዘመቻ ዋና መነጋገሪያ እንዲሆን ለማድረግ ሞክረዋል። የትራምፕ የህግና ስርዓት መልእክት የምርጫውን ይዘትና ውጤት የሚቀይረው መሆን አለመሆኑ አልታወቀም። ከዚህ የተሰበሰቡ አስተያየቶች ግን የሚያሳዩት በተለይም በምርጫው ብርቱ ፉክክር ይኖርባቸዋል በሚባሉት እንደ ሚሽጋንና ፔንሰልቬኒያ ላይ ባይደን በትራምፕ ላይ የነበራቸው ብልጫ እየጠበበ መምጣቱን ነው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
አሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ዘጋቢዎቻችንን ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። ቢሾፍቱ በእስር ላይ የሚገኙትን የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ከፍተኛ አመራር የሆኑትን የአቶ ልደቱ አያሌውን የክስ መዝገብ የወረዳው ፍርድ ቤት ቢዘጋውም ፖሊስ ከእስር ሊለቃቸው እንዳልቻለ ታወቀ። በሌላ በኩል የኦሮሞ ነጻነት ግንባር ኦነግ ማዕከላዊና ስራ አስፈጻሚ ኮሚቴ አባልን ጨምሮ በየደረጃው ያሉ 8 አመራሮችና በአንድ መዝገብ ላይ ያሉ 24 ሰዎች በትላንትናው ዕለት ፍርድ ቤት ቀጠሮ ቢኖራቸውም ፖሊስ አላቀረባቸውም ተብሏል። የፍርድ ቤት ቀጠሮ ላይ ያልቀረቡበትን ምክንያት የህግ ጠበቃቸው ለአሜሪካ ድምጽ አብራርተዋል። ጻሃይ ዳምጠው ተጨማሪ ያላት።
የኢትዮጵያውያን ዲሞክራሲያዊ ፓርቲ አዴፓ ከፍተኛ አመራር አባል የሆኑት አቶ ልደቱ አያሌው በቢሾፍቱ ከተማ ወረዳ ፍርድ ቤት በትናንትናው ዕለት ቀርበው ነበር። ሁከት በማስተባበርና በመደገፍ ተጠርጥረው በፖሊስ ተይዘው የቆዩትን የአቶ ልደቱ አያሌን ጉዳይ ሲመለከት የነበረው ፍርድ ቤት ፖሊስ ያቀረበውን የተጨማሪ ጊዜ ጥያቄ ውድቅ ማድረጉ ይታወቃል። ፍርድ ቤቱ በዚህ ውሳኔ የምርመራ መዝገቡን ቢዘጋም አሁንም በእስር ላይ መሆናቸውን የአዴፓ ፕሬዝዳንት አቶ አዳነ ታደሰ ለአሜሪካ ድምጽ አስረድቷል። በዚህ ችሎት አቶ ልደቱ አያሌው ላይ ፖሊስ ያካሄድ የቆየውን ምርመራ ማጠናቀቁን ገልጾ አቃቤ ክስ እስከመሰረት ድረስ የ14 ቀናት ተጨማሪ ጊዜ እንዲሰጠው ቢጠይቅም ፍርድ ቤቱ የፖሊስን ጥያቄ የህግ አግባብነት እንደሌለው ጠቅሶ ሳይቀበል መቅረቱን አቶ አዳነ ገልጿል።
ባለፈው ፍርድ ቤት ለፖሊስ የ7 ቀን የጊዜ ቀጠሮ ሰጥቶት ነበር ለመጨረሻ ጊዜ ብሎ ፖሊስ ፍርድ ቤት ቀርቦ ተጨማሪ ማስረጃ ማቅረብ አልቻለም። እንደገና ለሌላ ተጨማሪ የ14 ቀን ጊዜ ቀጠሮ ይሰጠኝ ብሎ ጠየቀ። ፍርድ ቤቱ ግን ለመጨረሻ ጊዜ ነው የሰጠውት። እስካሁን የቀረበባቸው ማስረጃ አቶ ልደቱን በወንጀል የሚያስጠይቅ አይደለም፣ ተከሳሹን በነጻ አሰናብቻለሁ፣ መዝገቡን ዘግቻለሁ ብሎ ፋይሉን ዘግቶታል። ፍርድ ቤቱ በነጻ ሊያሰናብተውም በዚህ ቢሮክራሲ አቶ ልደቱ እስካሁኑ ሰዓት ድረስ በፖሊስ ጣቢያ ነው የሚገኘው።
ፍርድ ቤቱ የፖሊስ የምርመራ መዝገብ መዝጋቱን ገልጾ አቶ ልደቱ አያሌው በሌላ መዝገብ የዋስትና ጥያቄያቸውን እንዲያቀርቡ ማዘዙንም አቶ አዳነ ተናግሯል። በዚህ ጉዳይ ላይ ከኦሮሚያ ፖሊስ ኮሚሽን እና ከክልሉ ጠቅላይ አቃቢ ሕግ ቢሮ መልስ ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው አልተሳካም። በተመሳሳይ ሁኔታ የኦሮሞ ነጻነት ግንባር ኦነግ ማዕከላዊና ስራ አስፈጻሚ አባል ኮሚቴ እንደዚሁም ሌሎች በየደረጃ ያሉ አመራሮችን ጨምሮ 24 ሰዎች ትናንትና በፍንፍኔ ዙሪያ ኦሮሚያ ልዩ ዞን ሱሉልታ ከተማ ወረዳ ፍርድ ቤት እንዲቀርቡ ታዞ ነበር። ነገር ግን ፖሊስ ታሳሪዎቹን ሳያቀርብ መቅረቱን የታሳሪዎቹ የሕግ አማካሪ አቶ ሚልኪያስ ቡልቻ ለአሜሪካ ድምጽ ተናግሯል።
ከዚህ በፊት በኦሮሚያ ፖሊስ በኩል በቀረበው ጊዜ ቀጠሮ እነኚህ ሰዎች በተለያየ መዝገብ ላይ ተለያየ ወንጀል ፈጽመዋል ብሎ በመጠርጠር የምርመራ ጊዜን ጠይቆ ምርመራ ጊዜው አልቆ እነኚህ ሰዎች የምርመራ ጊዜ መዝገብ ከተዘጋ በኋላ የወንጀል ስነ ስርዓት ሕጉ በሚፈቅደው መሰረት በ15 ቀን ውስጥ የሚያስከስስ ከሆነ ክስ እንዲቀርብ፣ በ15 ቀን ውስጥ ግን ክስ የማይቀርብ ከሆነ ተጨማሪ ትእዛዝ ሳያስፈልገው በነጻ እንዲለቀቁ የሚል ትእዛዝ ተሰጥቶ ነበረ። ይህ ትእዛዝ በፍርድ ቤት ከተሰጠ ወራት አልፈዋል። ስለዚህ አሁን ያሉት በህገወጥ እስር ላይ ስለሆኑ አካላቸው ነጻ እንዲወጣ ነበር። ይሄንኑ መልስ እንዲሰጥ የኦሮሚያ ፖሊስ ኮሚሽንና የፊንፊኔ ዙሪያ ልዩ ዞን የማረሚያ ቤት አስተዳደር መልስ እንዲሰጥበት ነበር። ይሁን እንጂ እነኚህ ሁለቱም የታዘዙ አካላት በደብዳቤ መልስ ከመስጠት ውጪ እነኚህን ተጠርጣሪ ወይ ደግሞ አመልካቾችን ይዘው ስላልቀረቡ ፍርድ ቤቱ ትእዛዝ አልሰጠም። ይሁን እንጂ ተለዋጭ ቀጠሮ ሰጥተዋል።
አቶ ሚልኪያስ በፍርድ ቤቱ የነበረውን ሂደትም እንደሚከተለው አብራርቷል።
በጽሁፍ የተሰጠው መልስ አንደኛ ስራ ስለበዛ በተሰጠን ጊዜ ውስጥ ክስ ማጠናቀቅ አልቻልንም፣ ጉዳዩም ለአቃቤ ሕግ ተመርቶ ስላለ እነሱ ነው የሚያውቁ፣ ሶስተኛ በኮቪድ ምክንያት ስራ መጨናነቅ አለ፣ የሰው ኃይል እጥረት አለ፣ በዚህ ምክንያት ነው ክስ ያልቀረበው፣ ስለዚህ ተጨማሪ ጊዜ ይሰጠን የሚል መልስ ነው የተሰጠው። መልሱ ግን ህጋዊም እንዳልሆነ እና ምክንያታዊም እንዳልሆነ በህግም ተቀባይነት ስለሌለ በሌሉበት የሚሆን እንዲለቀቁ ትእዛዝ እንዲሰጥ ጠይቄ ነበር። ይሁን እንጂ ማረሚያ ቤት ባቀረበው መልስ ላይ በኮሮና ተመርምሮ ስላሉ ውጤታቸውም እንዲታወቅ ለ29 እንዲያዝልን ውጤታቸው ስለሚደርስ በማለት ለ29 12ኛ ወር 2012 ተለዋጭ ቀጠሮ ተሰጥተዋል ማለት ነው።
የኦኔግ ማዕከላዊና ስራ አስፈጻሚ አባላት እንደዚሁም በየደረጃ ያሉ ሌሎች አመራሮችን ፖሊስ ትናንት ለምን ፍርድ ቤት እንዳላቀረበው ለማወቅ ከኦሮሚያ ፖሊስ ኮሚሽን ለማጣራት ያደረግነው ጥረት ለጊዜው አልተሳካም። ምላሽ ከተገኘ በሌላ ዘገባ እንመለስበታለን። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጣውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በአዲስ አበባ ከተማ ተካሂዷል ባለው የመሬት ወረራና የጋራ መኖሪያ ቤቶች ዝርፊያ ከፍተኛ የመንግስት ባለስልጣናት እንደተሳተፉበት በጥናት ማረጋገጡን ኢዜማ አስታወቀ። ለናሙና ያህል ጥናት በተካሄደባቸው 5 ክፍለ ከተሞች ብቻ ከ200 ሺህ ካሬ ሜትር በላይ ስፋት ያለው ቦታ በህገወጥ መንገድ መያዙንም ገለጸ። የወንጀል ይጣራልን አቤቱታውንም ለሚመለከታቸው የመንግስት አካላት አስከባለው ብሏል። መለስካቸው አማሃ የዘገባውን ዝርዝር ያሰማናል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ትናንት አመሻሹ ላይ ይፋ ባደረገው ጥናት በአዲስ አበባ ከተማ ታይቶ በማይታወቅ መጠንና ስፋት ባለው ሁኔታ ግልጽ የመሬት ወረራና ህገወጥ የጋራ መኖሪያ ቤቶች እንዳለ አስታወቀ። ፓርቲው ይህን ጥናት ለማድረግ የገፋፉትን ምክንያቶች ሲዘረዝር የመንግስት የስራ ኃላፊዎች፣ የግልና የመንግስት መገናኛ ብዙሃን ተቋማት፣ የተለያዩ ማህበረሰብ አንቂዎች እንዲሁም በጉዳዩ ላይ ሙያዊ ጥናት ያካሄዱ ተመራማሪዎች ይህን ህገወጥ ድርጊት ሲያጋልጡ መቆየታቸውን ያስታውሳል። ከዚያም አልፎ የፓርቲው አባላት ተጨባጭ ጥቆማዎችን እንዳመጡ የሚያስረዳና ከአንድ ወር በላይ የፈጀ ጥናት ማካሄዱን ጠቁሟል። በመጨረሻ ላይ በእርግጥም የመሬት ወረራውና ህገወጥ የጋራ መኖሪያ ቤቶች እንደተፈጸመ በተጨባጭ ማስረጃዎች ማረጋገጡንም የፓርቲው ጥናት ይዘረዝራል። በመሬት ወረራው ማን ነው ዋናው ተዋናይ ለሚለውም ምላሹን ይሰጣል። አቶ ዋሲሁን ተስፋይ የዜማ የድርጅት ጉዳይ ኃላፊ ለጋዜጠኞች የጥናቱን ዝርዝር አቅርበዋል።
በመሬት ወረራው ላይ በግንባር ቀደምነት ተሳታፊ የነበሩ ሰዎች የቤተሰቦቻችን መሬት ናቸው እና በቂ ካሳ ሳይከፈለን ከቦታው ተነስተናል የሚሉ ግለሰቦች እና ወረራ የተፈጸመባቸው ቦታ አካባቢ የሚገኙ የክፍለ ከተማና የወረዳ ኃላፊዎች እና ፈጻሚዎች በዚህ ሂደት ውስጥ ዋና ተዋንያን ነበሩ። ጉዳዩን በማፋጠን ውስጥ ደግሞ ደላሎችም ከፍተኛ ሚና ነበራቸው። ይህ በጠራራ ፀሐይ በተደራጀ መልኩ የተፈጸመ የመሬት ወረራ በመንግስት ስልጣን ላይ ያሉ አመራሮችና የፍትህ አካላት ተጠሪዎች በከፍተኛ ደረጃ የተደረገበት ብቻ ሳይሆን እነዚህ አካላትም የጉዳዩ ዋና ተዋናይ እንደነበሩ ጥናቱ አረጋግጧል ማለት ነው።
ፓርቲው የመሬት ወረራ ይዞታ ለማረጋገጥ ከ10 የክፍለ ከተሞች ውስጥ ጥናቱን ያካሄደው በ5 ብቻ እንደነበረም ይናገራል። ከዚያም ደግሞ ለናሙና ያህል የተመለከታቸው 25 ቦታዎችን ብቻ እንደሆነ ያስረዳል። የመሬት ወረራውን አቶ ዋሲሁን በዝርዝር እንዲህ አብራርተዋል።
ይሄ 5 ክፍለ ከተማ ላይ ነው። በክፍለ ከተማ ሲቀመጡ በንፋስል ክላፍቶ ክፍለ ከተማ 96800 ካሬ ሜትር፣ የካ ክፍለ ከተማ ላይ 58000 ካሬ ሜትር፣ ቦሌ ክፍለ ከተማ 15000 ካሬ ሜትር፣ ኮልፌ ቀራኒዮ 21100 ካሬ ሜትር፣ በአቃቂ ቃሊቲ 22500 ካሬ ሜትር። ይሄ ማለት በ5 ክፍለ ከተማ ላይ በ25 ቦታዎች ላይ ሳምፕል የተወሰዱ ናቸው። በድምሩ 213900 ካሬ ሜትር በወረራ የተያዙ መሆኑን የጥናት ቡድኑ አረጋግጧል።
ይህ ህገወጥ ድርጊት የተፈጸመበት መልክም የተናጠልና በአጋጣሚ የሚከናወን ሳይሆን የተቀናጀ አሰራርና የተዘረጋ ስርዓት ያለ እንደሚመስልም የጥናቱ ውጤት ያስረዳል ብለዋል አቶ ዋሲሁን።
በጥናቱ እንደተረጋገጠው በአዲስ አበባ ከተማ ውስጥ በህገወጥ መንገድ የሚደረጉ የመሬት ወረራዎችና ከህግና አግባብ ውጪ የሚደረጉ የጋራ መኖሪያ ቤቶች እደላ እንዳለ ነው። የመሬት ወረራው በብዙ የከተማው አካባቢዎችና ሰፋፊ መሬቶችን ኢላማ ያደረገ በተናጠል የሚደረግ ሳይሆን በተገናጨ መልኩ የሚፈጸም እንደሆነ በጥናቱ ተረጋግጧል። የጋራ መኖሪያ ቤቶቹን በተመለከተ በከተማዋ ያለውን የመኖሪያ ቤት እጥረትን ለመቅረፍ ታስቦ የተጀመረው የጋራ መኖሪያ ቤት ግንባታ ከታሰበለት ጊዜ በጣም ዘግይቶም ችግሩን መቀነስ አለመቻሉ ሳያዝ ቤቶቹን ለመረከብ በህጋዊ መንገድ ተመዝግበው ከ15 ዓመት በላይ የቆጠቡ የከተማ ነዋሪዎች ቤት ሳያገኙ ግንባታዎቹ ያለቁ የጋራ መኖሪያ ቤቶች ላልተመዘገቡና ቁጠባ ላልፈጸሙ ሰዎች ተላልፎ እየተሰጡ መሆኑን በጥናቱ ተደርሶበታል።
ይህ ተግባር ህግ የጣሰ ብቻ ሳይሆን ቋሚ ህግ አሰራር ለማድረግ በባለስልጣናት ህግ መሻሩንም ጥናቱ እንዳረጋገጠ የፓርቲው የድርጅት ጉዳይ ኃላፊ ጠቁመዋል።
በስልጣን ላይ ያለው የአዲስ አበባ ከተማ አስተዳደር የጋራ መኖሪያ ቤቶችን ለማስተላለፍ የወጣውን መመሪያ በመቀየር በግለሰብ ትእዛዝ ቤቶች በህገወጥ መንገድ ከታለመላቸው ዓላማ ውጪ እንዲሰጡ ምቹ ሁኔታዎችን መፍጠሩን በጥናቱ ተረጋግጧል። መንግስት የህገ በላይነትን ለማስከበር የሚያሳየውን ዳተኝነት በዚህ ከቀጠለ አሁን ያለው ችግር ተባብሶ ከተማውን ለማስዋብ እየተሰሩ ያሉ ስራዎችም አደጋ መጋረጡ የማይቀር ነው።
በፓርቲው እምነት ይህ የመሬት ወረራና ህግንና ፍትሐዊነትን ወደ ጎን ያደረገ አሰራር የተፈጸመው በመንግስት መዋቅር ውስጥ ባሉ ባለስልጣናት አማካኝነት ነው። በመግለጫው አባባል እኒህ ባለስልጣናት እጅግ ሲከፋ ቀጥተኛ በሆነ የጥቅም ተጋሪነት፣ ሲያንስ ደግሞ ኃላፊነታቸውን በትክክል ባለመወጣት በተሰጠ ሽፋን የተፈጸመ ነው። ስለሆነም እነዚህ ሰዎች በወንጀል ጭምር መጠየቅ እንዳለባቸው የፓርቲው እምነት መሆኑን ይገልጻል። በመጨረሻም ፓርቲው መደረግ አለበት ያለውንና እሱም ማድረግ የሚችለውን አሳውቋል። አቶ ዋሲሁን ተስፋዬ
እስከዛሬ በለበረው ፍራት እንደሚደረገው በስልጣናቸው ያላግባብ የተጠቀሙና ስልጣናቸው ለግል ጥቅማቸው ወይም የፖለቲካ ትርፍ ለማግኘት የተጠቀሙ ባለስልጣናት ከቦታው ገለል በመደረግ ወደ ሌላ ስልጣን የሚዛወሩበት ሳይሆን ላደረሱት ጉዳትና ለፈጸሙት ወንጀል በሕግ አግባብ የሚጠየቁበት ስርዓት ሊበጅ ይገባል። ይህንና በዋነኝነት ሊወጡ በሚገባቸው ደግሞ በገለልተኝነት ሊዋቀሩ የሚገባቸው የፍትህ ተቋማት ናቸው። ተቋማቶቻችን ኃላፊነታቸውን በተገቢ ሁኔታ እንዲወጡ ለመገፋፋትም እንዲሁም አቅማቸውንና ገለልተኝነታቸውን ለመፈተሽ ኢዜማ በጥናቱ የደረሰባቸውን ወንጀሎችና ስልጣንን ያላግባብ መጠቀም ማስረጃዎችን ጉዳዩን ለማጣራትና ህጋዊ እርምት እርምጃ ለመውሰድ በህግ ስልጣን ለተሰጠው ለፌዴራል ጠቅላይ አቃቤ ህግ፣ ለፌዴራል ስነ ምግባርና ጸረ ሙስና ኮሚሽን፣ ለፌዴራል ፖሊስ ኮሚሽን ተገቢውን የህግ ማጣራት በማድረግ ህጋዊ እርምጃዎችን እንዲወስዱ የሰበሰብናቸውን ማስረጃዎች በማያያዝ የወንጀል ይጣራልኝ አቤቱታ የምናስገባ ይሆናል።
ይህ መግለጫ በፓርቲው ሊሰጥ የነበረው በራስ ሆቴል አዳራሽ ቅዳሜ ነሐሴ 23 ቀን 2012 ሲሆን በቂርቆስ ክፍለ ከተማ ፖሊስ ክልከላ ሳይሳካ መቅረቱን መዘገባችን ይታወሳል። በተጨማሪም በትናንትናው ዕለትም ከሰላም ሚኒስቴር ዕውቅና ቢሰጠው በፖሊስ ማስፈራራት ምክንያት ራስ ሆቴል አዳራሽ ወደ መስጠት ፈቃደኛ እንዳልነበረ የፓርቲው የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ ገልጸዋል። ይህ መግለጫ ከተሰጠ በኋላ የቀድሞው የአዲስ አበባ ከተማ ምክትል ከንቲባ አቶ ታከለ ኡማ በፌስቡክ ገጻቸው ምላሻቸውን ሰጥተዋል። በሐሰተኛ መረጃ ሀገር ማፍረስ ይቻል ይሆናል እንጂ ሀገር አይገነባም፣ የፖለቲካ ትርፍም የለውም የሚል ርዕስ በሰጡት ምላሻቸው የቀድሞ ምክትል ከንቲባ በዚህ ምላሽ ለመስጠት ዛሬ ተገቢ ቦታ ላይ እንደማይገኙ ገልጸዋል። የመሬት ወረራውን በተመለከተም ወረራውን ባስተባበሉም ድርጊቱን ለማስቆም ጠንካራ እርምጃዎች ሲወሰዱ እንደቆዩ ገልጸዋል። ለሀያ ሺህ አርሶ አደሮች የሰጡትን የጋራ መኖሪያ ቤቶችን በተመለከተም የሚያኮራ ተግባር እንደተፈጸመ ተከራክረዋል። በእሳቸው አገላለጽ ስህተትም ከሆነ ለ67 ሺዎቹም አለመስጠታችን ነው ብለዋል። በህገወጥ መንገድ የተሰጠ ምንም አይነት ቤት የለም ሲሉም ሞግተዋል። ኢዜማ በዚህ መግለጫው ላይ ለጥናቱ ግብዓት የከንቲባውን ጽህፈት ቤት ጠይቆ ምላሽ እንዳላገኘ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መልስካቸውን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voanews፣ በትዊተርም እንዲሁ #voanews ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይም ዝግጅቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በዋግ ህምራ ብሔረሰብ አስተዳደር ዞን የሚገኘው የተከዜ ድልድይ እየጣለ ባለው ከባድ ዝናብ ምክንያት ጉዳት ደረሰበት። የኢኮኖሚና ማህበራዊ ግንኙነታቸውን ድልድዩ ላይ ያደረጉ ከ40 ሺህ በላይ ሰዎች መጎዳታቸውም ተገልጿል። መስፍን አራጌ ስርዘብን ያስደምጠናል።
የተከዜ ድልድይ ከ40 ሺህ በላይ ለሚገመት የሳህላ ወረዳ ህዝብ የኢኮኖሚው መርከዝ የማህበራዊ ህይወቱ መሰረት ሆኖ ለአመታት ዘልቋል። በአካባቢው ነዋሪዎች አንድ ለእናቱ የሚባልለትና ወረዳዋን ከሌሎች ወረዳዎች ጋር የሚያስተሳስረው ድልድይ ከአመታት መንገድ አገድ በኋላ ዘንድሮ ኃይለኛውን የተከዜ ጎርፍ መቋቋም ተስኖት ተሰብሯል። እናም ባሻገር መታየት እንጂ ተሻግሮ መገናኘት አልተቻለም። የወረዳው አርሶ አደር ፈንታይ ተንሶ
እሱም ሆነ መንግስት ሰራተኛም የወረዳው ህዝብ መገናኛው ተቆርጦ አጠቃላይ መኪናዎች ቁቦ የምግብ አጥራትም አጋጥመውን ነበር። ተቸግረን ህዝብ ጋር በጣም እየተጨናነቅን ያለ ነው።
በተለይ አካባቢው የምግብ ዋስትና ችግር የሚታይበት መሆኑን ተከትሎ ጉዳቱ የእያንዳንዱን ጎጆ የሚያንኳኳ መሆኑን አርሶ አደር ማዓዛው ገብረህይወት ይናገራሉ።
አገሩ ባለፈው ጊዜ በጣም ከፍተኛ ድርቅ ነው የነበረው። በዛ ድርቅ መነሻ የመንግስትን እጅ አይቶ የሚበላ ማለት ነጋዴውን በነጋዴ እያቀረበ የሚጠቀመው ነገር ሁሉ በማቋረጡ እኛን መሰል ይህን መሰል ህዝብ ሁሉ በሙሉ ከፍተኛ የሆነ ተጽዕኖ ነው ተፈጥሮበት ያለ
ያላቸው ቸርችረው የዕለት ጉርሳቸውን የአመት ልብሳቸውን የሚሸምቱ ወገኖች በስጋት ውስጥ ለመሆናቸው ዋቢ ያጣቀሳሉ።
ወደ ዝቋላ ተቆጣ በግ ፍየል ወስደን እንሸጥ ነበረ። አሁን አቋርጠን አቁመናል። እንግዲህ በዚህ አመት ፍየል ሽጠን ነው ከብት ሽጠን ነው ወይም በግ ዘጋሌ በግ ነው ሽጠን የምንጠቀመው ወይም እህል ሸምተን ነው የምናመጣው። መንገዱ ዘግቶኛል። ወደዛ አንደ ወዲ እንደነጃጁ እንዳይመጣም ተደጋኝ አንዳንድ ማስን ተደጋኝ
ችግሩ ከኢኮኖሚ እንቅስቃሴው አልፎ የጤናውን ዘርፍ ማወቁም አልቀረም።
እናቶች ትሪያጅ ምክንያት በርብ ምክንያት እንዲቀርቡ ሊፈርድ ይባል ሌላ ሰውም ቢሆን በጤና ምክንያት ቢቀርብ ሊፈርድ ይባል ያው መንገዱን አቋረጡ ምንም አማራጭ የሌለው በመሆኑ በጣም ከፍተኛ የሆነ ችግር ነው ያለው። ከነሐሴ 7 ወደዚህ ጀምሮ
አስተያየት ሰጪዎቹ ይህ ከመድረሱ በፊት አቤት ያላልነው አካል አልነበረም ሲሉ ይደመጣሉ። ድምጻችን አልተሰማም እንጂ የሚል ቅሬታ በማስከተል
ስለተከዚህ ከ2010 ጀምሮ እስካሁን ባለው ጊዜ ጥያቄው ቢቀርብም ምላሽ ሮን ግዴቱም ክልልም ፌደራል ይያለ ባጋጠመው ችግር ያው ጊዜዎች ይመጣ ወድርከን ካሁን በኋላ ያለን ችግር በጣም አሳሳቢ ነው ሆነ ያለ ከሚያትን አሁን ከችግር ላይ ነው ያለነው።
የወረዳው መንግስት ኮሙኒኬሽን ጉዳይ ጽፈት ቤት ተከታታይ ጥገናና ክትትል አለመደረጉ ለደልዲው መፍረስ ምክንያት መሆኑን ያስረዳል። የጽፈት ቤቱ ኃላፊ ጋሻው ቸኮል
ለደምት ለመንግስት መስራት እንዲችል ጥገና እንዲያድር ጠይቀን ነበር የምላሽ አላገኘም እያለ መጥቶ በ2012 በቀን 7 ከቀኑ 3 ሰዓት ገደማ እስከ 4 ሰዓት ገደማ ባለው ቢሉ ሙሉ በሙሉ ፈርሷል ማለት ነው። እናቶቻችን የተቸገሩት እዛ ምይታይሽሩን ከኛ ወረዳ ሆስፒታል ይልነ ስለዚህ በሁሉ ነገር ወረዱ ተገደበናል ማለት ነው። እና ከኢኮኖሚ አንጻር እና ከጤና መቆያ
ወረዳው በዞኑ ከሚገኙ 3 ወባማ አካባቢዎች አንዱ ነው። የኮቪድ ፍርጭትን ባሳሳቢነቱ ይነሳል። ለወባ መከላከያ ግብዓት ወደ ወረዳው ለማቅረብ የተለያዩ አማራጮች እየተሞከሩ መሆናቸውን የዞኑ ጤና መምሪያ ኃላፊ ሞገስ መርካ ተቆመዋል።
ግብዓት በሌላ በበለሳ በኩል እንዲገባ እያደረግን ነው ያለ ነው። ሌላው ነገር አሁን ጀልባ እንዲዘጋጅና ለምሳሌ የሪፈራል ቅልብ ቅብብሎች ለማጠናከር ጀልባ አንድ አምቡላንስ በተቆጣ በኩል አንድ አምቡላንስ ደግሞ በድልድዩ በኩል ሪፈራል ግብዓትን በዚህ በኩል የተመላለሱ ነው። ይህን አሁን ኮቪድ ኬዞችንም የተቀበልነው እዚህ በኩል ነው
በታንኳ ማለት ነው። የታንኳ አቅርቦቱ ግን አስተማማኝ አለመሆኑ ነው የሚነገረው።
እነዚህ ጀልባዎችም ጊዜያዊ ናቸው፣ የሚመጡ የሚሄዱ ናቸው። አማራጭ በጣም የጠበበ ነው።
100 ሜትር ገደማ ርዝመት አለው የሚባልለት የተከዜ ድልድይ ከመሰራቱ በፊት የአካባቢው ነዋሪ በክረምት ወቅት እስከ 3 ወር ከሌሎች አካባቢዎች ጋር ሳይገናኝ ይቆይ እንደነበር ነዋሪዎች ያስታውሳሉ። ለተጨማሪ መረጃ የሚመለከታቸውን የመንግስት አመራር አካላት ለማግኘት ጥረት ባደርግም የአመራር ስልጠና ላይ በመሆናቸው አልተሳካልኝም። እንዳገኘኋቸው አስተያየታቸውን ለማካተት ሞክራለሁ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። በጋምቤላ ክልል ከፍተኛ አመራሮች ላይ የመግደል ሙከራ ሊያደርጉ ሲሉ ተያዙ ስለተባሉ 25 ሰዎች ጉዳይ የክልሉን ፖሊስ ምክትል ኮሚሽነር አነጋግረናል። የክልሉ ፕሬዝዳንት ኡሞድ እጁሉና ምክትላቸውን ጨምሮ ሌሎች የክልሉ መንግስት ከፍተኛ አመራሮች ላይ የመግደል ሙከራ የተካሄደው በጋምቤላ ጆር ዞን አኝዋ ወረዳ ውስጥ ከህብረተሰቡ ጋር በመወያየት ላይ እያሉ ነው ብለዋል የፖሊስ ምክትል ኮሚሽነሩ ቱት ኮር ናኮር መልካ ሙሉ ዘገባውን ያሰማናል።
በጋምቤላ ክልል ፕሬዝዳንት ኡሙድ ጁሉና በመክትላቸው እንዲሁም በክልሉ ምክር ቤት አፈ ጉባኤና ምክትል አፈ ጉባኤና በክልሉ ብልጽግና ፓርቲ አመራሮችና ሌሎችም ላይ የመግደል ሙከራ መካሄዱን የጋምቤላ ክልል ምክትል ፖሊስ ኮሚሽነር ቱት ኮር ተናግረዋል። በጆር ዞን አኝዋ ወረዳ ውስጥ ባለፈው ሳምንት ነሐሴ 22 2012 ዓ.ም አመራሮቹ ከህብረተሰቡ ጋር ውይይት በሚያደርጉበት ወቅት ነው የግድያ ሙከራው የተካሄደው ብለዋል ምክትል ኮሚሽነሩ። በመግደል ሙከራው ወጣቶች ከፕሬዝዳንቱ አጃቢዎች መካከል መሳሪያ ለመንጠቅ ሞክረዋል ሲሉም ገልጸዋል። በዚሁ ሳቢያ የደረሰ ጉዳት የለም ብለዋል። በጋምቤላ ሆነው ወንጀሉን ለመፈጸም ከተነሰሱትና በመግደል ሙከራውን በመሳተፍ ከተጠረጠሩት መካከል 25 ሰዎች መያዛቸውንም ገልጸዋል ኮሚሽነሩ። የግድያውን ሙከራ አካሄዱ ስላሉ ግለሰቦችና ስለነበረው ሁኔታም እንዲያብራርተዋል ምክትል ኮሚሽነር ቱትኮር።
ያቀናበሩ ሰዎች ነበሩ፣ በቁጥጥር ስር ያዋልናቸው አሉ። እዚህ ጋምቤላ ከተማ ጀምሮ ስብሰባ ቦታ ረብሻ ሲፈጥሩ የነበሩ ሰዎች በቦታ ወደ 19 ሰው ወዲያውኑ በቁጥጥር ስር አውለናቸዋል። እዛው ሲያቀናብሩ የነበሩት እዚህ ጋምቤላ የነበሩትን ዋና ተዋናኞቹ አንዱ አሜሪካ ዜግነት ያለው ሰው ነው። ከእሱ ጋር ወደ 6 ወደ 7 የሚሆን ግለሰቦች አሉ፣ በቡድን የተደራጁ ማለት ነው። ስለዚህ እነሱ ያው ወጣቱ ወደ ስብሰባ ላይ ሲገቡ ወጣቱ ረብሻ በመፍጠር ስብሰባ ስብሰባ የማወቅና እርስ በርሳቸው የመጣላት ነገር ለማስመሰል አድርገው ነው መጀመሪያ ሴራ ያደርጉት። ስለዚህ በወዲያውኑ ያው በቁጥጥር ስር ያዋል ናቸው አሉ። እነሱ ያው የህግ ማጣራት ስራ እየተሰራ
በቦታው የነበሩ ሰዎች እንደነገሩን ጩቤ የያዘ አንድ ግለሰብ ብቻ ነበር። በተረፈ ግን ሌሎቹ እርስ በርሳቸው ከመጣላት የስብሰባውን መንፈስ ከመረበሽ በተለየ ሁኔታ ሌላ እንቅስቃሴ አላደረጉም ብለዋል። የግድያ ሙከራ ማለት ይቻላል እንደዚህ ያለውን ነገር?
በቦታ ስለነበርኩ እኔ ራሴ ነው የነበረው ኃይል የሲአይፒ ተጠቃሚ በበላይነት ሲመራ የነበረው። ስለዚህ ያ ከሁለት የራሴ ነው። አሁን ያልከው ነገር ጩቤ ያዘው ሆን ብሎ ነው ጩቤ ይዘው መጀመሪያ ለፈተሻ አልተገኘም። ጩቤ ይዞ ሲሄድ አሁን የነሱ አላማ የነበረው ውከቱ ፈጥሮ ከዛ በኋላ ወደ ዋናው የፕሬዚዳንቱ ያለበት መቀመጫ ወንበር ላይ ነበር። ወዲያውኑ እኛ በቁጥጥር ስር ባላዋል ኑሮ ከዚህ የባሰ አደጋ ነበር። ወዲያውኑ ከስብሰባ ሲወጡ ኑሮ የመሳሪያ ብጃቸው ላይ ይደርስ ሌላ አደጋ ነበር።
መሳሪያ ነበር በቦታው
መሳሪያ አሁን የያዛቸው ሰዎች ረብሻ የፈጠሩ ሰዎች ስንፈትሻቸው ቤቶቻቸው ውስጥ ሶስት መሳሪያ ሲንተናል ከጩቤ የያዘ ሰው ውጭ ነው ማለት ነው። መጀመሪያ ወይደር ረብሻው ከፈጠሩ በኋላ የአንድ አጃቢ መሳሪያ ሊመውሰድ አላማ ነበረ። እነሱ ወዲያውኑ በቁጥጥር ስር ጥለዋል ናቸው።
በጋምቤላ ከተማ ውስጥም በክልሉ ፕሬዚዳንት ላይ ጥቃት ለመፈጸም አቅደው ነበር ያሉት አቶ ቱር የመግደል ሙከራው አላማም ፕሬዚዳንቱን በኃይል ከስልጣን ማውረድ ነው ሲሉ አክለው ገልጸዋል። የክልሉ ፕሬዚዳንት ኡሙዱ ጁሉና በሳቸው የሚመራው ቡድን የጎርፍ አደጋ በጆር ዞን ስለሚያደርሰው አደጋ ለመጎብኘትና ከሀገር ሽማግሌዎችና ወጣቶች ጋር ለመምከርም ጭምር ነው ወደ ስፍራው ያመራው ብለዋል ምክትል ኮሚሽነሩ። ፕሬዚዳንቱና ይመሩት የነበረው የሉክ ቡድን ከጆር ዞን ወደ ጋምቤላ ከተማ በሰላም መመለሱን ጠቅሰው በጋምቤላ ውስጥ ጥሩ የሚባል የመረጋጋት ሁኔታ መኖሩንም አስታውቀዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካን እናመሰግናለን። ወደ ተከታዩ ዘገባም እናልፋለን። ባሳለፍነው ሳምንት መጨረሻ ጀምሮ በስነ ተዋልዶ ጤና ላይ ለአመታት በሰራቸው ስራዎች የሚታወቀው ዲኬት ኢትዮጵያ ለየት ያለ የበየነ መረብ ላይ ትርኢት እያሳየ ይገኛል። ትርኢቱ ደግሞ በእውቅ የፋሽን ንድፍ ባለሙያዎች የተዘጋጁ የአፍና አፍንጫ መሸፈኛዎች የሚታዩበት ነው። ሀብታሙ ስዩም ያነጋገራቸው የድርጅቱ የገበያ ዘርፍ ኃላፊ ወይዘሮ እመቤት አቡ የትርኢቱ ዓላማ ወጣቶች ጤናቸውን እየጠበቁ ሊጠቀሙባቸው ከሚችሉባቸው መላዎች ጋር ለማስተዋወቅ እንደሆነ ጠቁመዋል። ወይዘሮ እመቤት ትርኢቱ የተጀመረበትን ምክንያት ሰፋ አድርገው ከሚያብራሩበት ቃለ ምልልሱ ይጀምራል።
ትርኢቱን ለማዘጋጀት የፈለግንበት ዋናው ምክንያት እንደምታውቀው ያው ዲኬት ኢትዮጵያ ወደ 30 ዓመት ሲሰራ በጤናው መስክ ላይ የፕሪቨንሽን አፕሮችን ነው የሚከተለው። በቤተሰብ እቅድ አገልግሎት፣ ኤችአይቪን በመከላከል፣ በህፃናት ጤና ላይ ስንሰራ የምናሰራጫቸው ምርቶች፣ የምናስተላልፋቸው መልዕክቶች ዋናው ዓላማ ፕሪቨንሽን ነው። ስልጠናዎችንም ስንሰጥ፣ ምርቶችንም ስናስተላልፍ ከማከም ይልቅ ፕሪቨንሽን ኢዝ ሞር ኢምፖርታንት፣ ኮስቱም ደግሞ የቀነሰ ነው።
ቀድሞ መከላከል ማለት ነው።
መከላከል፣ አዎ ቀድሞ መከላከል። ማስኩ ያፍና የፊት መሸፈኛው መከላከልን ነው የሚያሳየው። ለኮቪድን ትሪት አያደርግም ወይም የተለየ ነገር አያደርግም። ግን መከላከል ጋር ስለሆነ አንደኛ ከመከላከል ጋር የተያያዘ ኮንሰፕትን ይዘን እየሰራ ስለሆነ በጣም ዳይሬክት ሪሌት ያደርጋል። ሁለተኛ ደግሞ ዲኬቲ ያው በኢትዮጵያ ውስጥ በጤናው ሴክተር ላይ ሲግኒፊካንት ሮል ይጫወታል እና እንደ ፐብሊክ ኃላፊነት እንደ ሶሻል ሬስፖንሲቢሊቲ ከጤና ጥበቃም ከአዲስ አበባ ጤና ቢሮ ጋርም ኮቪድ 19 ኢትዮጵያ እስከገባ ጊዜ ጀምሮ የተለያዩ ስራዎች እንሰራለን። ከምንሰራቸው ስራዎች አንዱ ነው ይሄ እንግዲህ በቀደምታ በሶሻል ሚዲያዎች ላይ ያስተላለፍ ነው ፋሽን ሾው ተካሄደው። የእኛ ታርጌት ኦዲየንሶች ወጣቶች ናቸው። ሪፕሮደክቲቭ ሄልዝ ግሩፕ ውስጥ ኤጅ ግሩፕ ውስጥ ያሉ ናቸው እና እነዚህ ወጣቶች በብዛት ያለው ኮምፕሌንት የፌስ ማስክን ያለመጠቀም በኮቪድ አንጻር የመዘናጋት ነገር ስላለ እኛ ደግሞ እነሱን በተለያዩ መልኩ አፕሮች እናደርጋለን። ሳይኮሎጂዎቻቸውን ከሞላ ጎደል እናውቃለን። ምን አይነት ሜሴጂንጎች፣ ምን አይነት አፕሮቾች አትራክት እንደሚያደርጋቸው እናውቃለን። ካለን ልምድ አንጻር ማስክ ማድረግ ኢዚ ነው፣ ፋሽነብል ነው፣ ከላይፍ ስታይል ጋር ይሄዳል፣ ፕሪቨንቲቭ የሆነ ላይፍ ስታይል ከሚል አንጻር ብናስተላልፍ ለሚካሄደው ኦቨርኦል የኮቪድን የመከላከል እንትን ኮንትሪቢዩት እናደርጋለን በሚል ነው እንግዲህ የሰራ ነው። አክቹዋሊ ስራው አላለቀም። አሁን በሶስት ፌዝ ነው የዚህ ፋሽን ሾው የተካሄደው። ፕሪ ነበረው እንደምታስታውሰው። ከዛ በፊት ሾው ከመካሄዱ በፊት ለአምስት ቀን ያህል በተለያዩ የፌስቡክ አካውንቶች፣ ለሶሻል ሚዲያዎች፣ እንደገና በሬዲዮ በቴሌቪዥን ማስታወቂያ ስንሰራ ነበር። የዕለት ሁለት ደግሞ ቅዳሜ አስተላልፈናል። ከዛ በኋላ አሁን ደግሞ ከነገ ጀምሮ የሚያስተላልፈው ከዛ ውስጥ ቆንጠቆንጠብ አድርገን ያወጣናቸው ስትሮንግ ሜሴጅ የሚያስተላልፉ ነገሮች አሁንም ይቀጥላል። ሶ ገና አላለቀም፣ እስከ ኒውዮርክ ድረስ የሚሄድ እንትን ነው ማለት ነው።
የእናንተ እንግዲህ ዋነኛ ትኩረታችሁ ወጣቶች ላይ ስለሆነ የእነሱን ቀልብ የሚይዝ ነገር ግን ለጤና ራሳቸውን ለመከላከል የሚበጃቸውን መላም በዚሁ መንገድ ለማሻገር የፈለጋችሁ ይመስለኛል። በዚህ ትርኢት ላይ ምን ያክል ባለሙያዎች ስራቸውን አቀረቡ? አብዛኞቹ ወጣቶች እንደሆኑ አይቻለሁ። እነዚህም ባለሙያዎችስ የመረጣችሁበት መስፈርት አለ ወይንስ እንዲሁ አጠቃላይ ግብዣን ያቀረባችሁት?
ወደ 7 የሚሆኑ ዲዛይነርስ በኢትዮጵያ የሚታወቁ በዲዛይኒንግ ስራ ውስጥ ኢንቮልቭድ ያደረጉ ባለሙያዎች እናሳተፍ ነው። ከዚህ በፊትም በተለያዩ ስራዎች የምናውቃቸው። አሁን እንደምታውቀው ጊዜው ብዙ ውሃንን አሳትፈህ ብዙ ሰዎችን ወደዚህ ስራ ጠርተህ ልታሰራ የምትችልበት ጊዜ አይደለም። ከምናውቃቸውና ጥሩ ስራ ሊሰሩ የሚችሉ ኢንትረስትድ ከሆኑ ከዚህ በፊትም እኛም ፋሽን ሾው ሳንጠራቸው በፊት በራሳቸው እነዚህ ማስኮች እየሰሩ ዲስትሪቢዩት እያደረጉ የነበሩ ዲዛይነሮች ነበሩ እና ከእነሱ ጋራ 7 ዲዛይነሮች ናቸው። በጣም የታወቁ ናቸው። ያንን ሾው ያደረጉት
ብዙ ጊዜ በፋሽን ትርኢቶች ላይ የታዩ ቁሳቁሶችን ገበያ ላይ ለማግኘት ቀላል አይሆንም። አሁን በእናንተ ትርኢት ላይ የታዩ የአፍና የአፍንጫ መሸፈኛዎች ከትርኢቱ በኋላ ለተጠቃሚዎች የሚቀርቡበት ሁኔታ ይኖር ይሆን? እንዴት ነው የሚሆነው ዕጣ ፈንታችሁ?
ዋናው ማስተላለፍ የፈለግነው መልእክት ፌስ ማስክን መጠቀም ግዴታ ነው። ወቅቱ የሚጠይቀው ላይፍ ስታይል ቼንጅ ነው። እንግዲህ ከምንለብሳቸው ልብሶች በተጨማሪ አንድ የጨመርነው ላይፍ ስታይል ነው። እሱን መልእክት ኢዚ ነው፣ አጠቃላይ ውበታችን ላይ ይጨምራል፣ አቋማችን ላይ ይጨምራል እንጂ የሚያጎድለው ነገር የለም የሚለውን መልእክት ነው ዋና ማስተላለፍ የፈለግነው። በጣም ያማምራሉ የታዩት ዲዛይኖች፣ ተመልከታቸው እንደሆነ እያገኘነውም ፊድባክ እሱ ነው የሚያሳየው። በጣም ተወዳጅና ቆንጆ ቆንጆ ስታይሎች ኢቨን ለሙሽራ የሚሆንም አሳይተናል፣ ለህፃናቶችም የሚሆን አሳይተናል። ሶ አሁን ማስተላለፍ የፈለግነው መልእክት ፌስ ማስክ ማድረግ ማንዳቶሪ ነው እና ደግሞ በጥሩ መልኩ ማድረግ እንደሚቻል ነው። ከዚህ በኋላ እንግዲህ እኛ ካምፔናችን ከጨረስን በኋላ ከዲዛይነሮቹ ጋር እንዴት ባለ መልኩ እንሰራ። ከዚህ በፊት ለአዲስ አበባ ጤና ቢሮ ለሚኒስትር ኦፍ ሄልዝ ፌስ ማስኮችን በተለያዩ ዲዛይነሮች አሰርተን ሰጥተናል። ከዚህ በኋላም እንግዲህ ለተለያዩ ድርጅቶች ከነዚሁ ዲዛይነሮች ምናልባት ፒክ እያደረግን ዲስትሪቢዩት ልናደርግ እንችል ይሆናል። ወደዛኛው ፌዝ አልገባንም። አሁን እንዳልኩ ዋናው መልዕክቱን ማስተላለፉ ላይ ነው። እስካሁንም የተሳካልን ይመስለኛል።
ዲኬት ኢትዮጵያ እንግዲህ ኤች አይ ቪ ኤድስን በተመለከተ በሚሰጣቸው አገልግሎቶች ለአመታት የታወቀ ተቋም ነው። ከዚህ ፋሽን ትርኢት ወዲያስ ኮቪድ-19 ለመቆጣጠር በሚደረገው ጥረት ውስጥ ምን አይነት ተሳትፎ ለማድረግ አስቧል? ምንስ እያደረገ ነው?
ኮቪድ-19 ኢትዮጵያ ውስጥ ገባ ከተባለ ጊዜ ጀምሮ የሚመለከታቸው አካላት ጋር ከሚኒስትሩ ሄልዝ፣ ከአዲስ አበባ ጤና ቢሮ ጋር በቀጥታ እየሰራ ነው ያለ ነው። እንደውም አብዛኛው በጀቶቻችን ኮቪድን ለመከላከል የሚያስፈልጉ መልእክቶችን ከማስተላለፍ አንጻር፣ ዶክመንቶችን ከማስተላለፍ አንጻር፣ የሳኒታይዘር፣ የፌስ ማስክ መልእክቶችን ማስተላለፍ የምንችልባቸውን መንገዶች ሁሉ ዲኬቲ እየሰራ ነው። አሁንም ያለው 5 ወር ሙሉ በእንደዚህ አይነት ስራዎች ላይ ነው እየሰራን ያለ ነው። ከዚሁ ጋር ግን በተያያዘ ደብሊውኤችኦ እያወጣ ያለውንም ኮንሰርኑን አይተህ ከሆነ በሚኒስትር ኦፍ ሄልዝም አሁን በተደጋጋሚ እየተገለጸ ያለውን ጉዳይ ምንድን ነው፣ ሰው ኮቪድ ላይ ፎከስ ሲያደርግ እኩል ማስኬድ ያለባቸው የፋሚሊ ፕላኒንግ ኢሹዎችን እየተዘናጋ ነው የሚል ኮንሰርን ስለነበረ በተለይ እኛም በቤተሰብ እቅድ አገልግሎቶች መልእክቶችን በማስተላለፍ ምርቶችም ሳይስተጓጎሉ በየጊዜው በተገቢው ቦታ እንዲዳረሱ በማድረግ ተገቢውን ኃላፊነታችን እየተወጣ ነው ያለ ነው። ተመልክተህ ምናልባት ሊሆን ይችላል በቴሌቪዥንና በሬዲዮ በሌሎች ሚዲያዎች ላይ ኮቪድን ጋር የተያያዘ ግን የቤተሰብ እቅድ አገልግሎትን ፕሮሞት የሚያደርጉ መልእክቶችን በደንብ እያስተላለፍን ያለ ነው። ኮቪድም ላይ ከአዲስ አበባ ጤና ቢሮ ጋር የተለያዩ ስራዎችን እየሰራን ያለ ነው። ከሚኒስትር ኦፍ ሄልዝም ጋር የተለያዩ ስራዎችን እየሰራን ያለ ነው። ከዚህ በኋላም አጋር ስለሆነ እንዳልኩ በኢትዮጵያ ውስጥ ደግሞ ከጤናው ጋር ትልቅ ሮል እየተጫወተ ያለው ኦርጋናይዜሽን ነው። አሁን በዚህ ጉዳይ ይቀጥላል። እንዳልኩ ግን የቤተሰብ እቅድን አጠናክሮ ለመቀጠል የተለያዩ ስራዎችን እየሰራ ነው ያለ ነው። በሱም ላይ እንቀጥላለን።
ወይዘሮ መቤት እጅግ በጣም አመሰግናለሁ። መልካም ያምሹ።
እኛም እናመሰግናለን።
ሀብታሙ ስዩምንም እንግዳውንም እናመሰግናለን። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@vnews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁንን አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። ሊዲያ ረዘነ በማላዊ የቴክኖሎጂ ማዕከል ውስጥ ከተለያዩ የአፍሪካ ሀገራት ከተውጣጡ ወጣት የህዋ ሳይንቲስቶችና ኢንጂነሮች ጋር በመሆን የሰው አልባ በራሪ ድሮን የመቅጠም ስልጠና ለሶስት ወራት ወስዳለች። ስልጠናው እንዳለቀም በኮቪድ-19 ምክንያት ተጥለው በነበሩ የእንቅስቃሴ ገደቦች ሳቢያ በዛው በማላዊ በመቆየት ከኬንያውያን ወጣቶች ጋር ተጣምራ የአፍሪካ የሰው አልባ በራሪ አካላት ወይም የድሮን የአየር ትራፊክ መቆጣጠሪያ ፖሊሲ እያዘጋጀች ትገኛለች። ወደ ሀገሯ ስትመለስም የድሮን መቅጠም ስልጠና ለመስጠት ዝግጅት እያደረገች እንደሆነ ትገልጻለች። በቅርቡም የአፍሪካን የህዋ ሳይንስ መረጃ መተንተኛ ድረገጽ እድሜያቸው ከ30 ዓመታት የሆኑና በአፍሪካ ህዋ ላይ ተጽዕኖ እያሳደሩ ካሉ ምርጥ አስሮች ውስጥ አካቷታል። የደንገረመው ሊዲያን አነጋግራ ተከታዩን አሰናድታለች።
ሊዲያ ረዘነ በቻይናና ቱርክ የህዋ ሳይንስ ምህንድስና ትምህርቷን ያጠናቀቀች የ24 ዓመት መሐንዲስ ናት። ከሶስት ወራት በፊት በማላዊ የሰው አልባ በራሪ አካል ድሮን የመቅጠም ምህንድስና ትምህርቷን ስታጠናቀቅ በኮቪድ-19 ምክንያት በረራዎች በመቋረጣቸው ወደ ሀገሯ መመለስ አልቻለችም። በዚህ ወቅት ታዲያ በስልጠናው ላይ ከተዋወቀቻቸው ኬንያውያን ወጣቶች ጋር በመጣመድ የሰው አልባ በራሪ አካላት የአየር ትራፊክ መቆጣጠሪያ ደንብና መመሪያ በማዘጋጀት ላይ እንደምትገኝ እንዲህ ታስረዳለች።
ሰው አልባ አውሮፕላኑን ስልጠና ጨረስኩኝ። ከዛ በኋላ ግን ተነሳሽነቴንና ከጀርባ ያለውን እውቀቴን በማየት የሆኑ ሰዎች ለፕሮጀክት ተቀያቁ ይቀላቀል ማለት ነው። ፕሮጀክቱ ደግሞ ከግንቦት ጀምሮ መጻፍ ጀመርን፣ ፕሮፖዛሉን ማዘጋጀት ጀመርን። ይሄ ፕሮጀክት ለምንድን ነው እንትን ያለው እዚህ እየሰራን እያለ ለስልጠናውም እና ኦልሬዲ የተለያዩ ድርጅቶች ይሰራሉ ማላዊ ውስጥ በድሮን ማለት ነው። እና ትልቁ ችግር የነበረው የመስማማት ነው። አውሮፕላን ይበራል፣ ሰዎች ያሉበት ቦታ ሊበር ይችላል። እሱን እንዴት አድርጎ ነው ማኔጅ የሚደረገው የሚለው ነገር ሁልጊዜ ጥያቄ ነበረ። እና እሱን እንዴት አድርገን መቅረፍ እንችላለን የሚለውን አስበን በእሱ ዙሪያ ሰኔ አካባቢ ለስፔስ ኤጀንሲ ነበረ እና የሰጡኝ አብረን ልንሰራቸው የነበር ነው ሰዎች እና ኬንያዊ ነው ልጁ፣ የጀርመን ካምፓኒ ያለው። ሌላኛዋ ደግሞ አብራኝ ትማር ነበረችው፣ ኬንያዊ በሴም ፊልድ ነበረች። እኔ ቴክኒካል ማኔጀር የሚሆንኩት እና ለዩሮፒያን ስፔስ ኤጀንሲ ለሶስት ይህንን ፕሮፖዛል አዘጋጀን። ከዛ በኋላ እና በጨረታ ነበረ በሱ ካምፓኒ እንደነበረ ፈንዱን የምንለው ጂአይዜድ ካምፓኒ ያለ የጀርመን ካምፓኒ እና ዊንኮፕተር የሚባለው የሰው አልባ እንደዚሁ የሚሰራ ወይም የሚያዘጋጅ ድርጅት ነበረ። ሌላ ደግሞ ዩኒሴፍን ደግሞ እኔ እንደ ፖይንት ኦፍ ኮንታክት ሆኜ አናገርኳቸው እንዲረዱን፣ የዩኒሴፍ ማላዊን ማለት ነው። ፓይለት ፕሮግራም ብለን ያሰብነው ማላዊ ውስጥ እንዲዘጋጅ ነው። ምክንያቱም ማላዊ ውስጥ ብዙ የሰው አልባ አውሮፕላን ካምፓኒዎች ወይም ድርጅቶች እየሰሩ ይገኛሉ እና እሱን እንዴት መቅረፍ እንችላለን የሚለውን ነገር በእነሱ ልንሞክረው ነው እና ጥናት ነው የሚደረገው ማለት ነው። በእሱ መሰረት ሲስተም አርክቴክቸር ነው የምናዘጋጅላቸው ማለት ነው።
ሊዲያ በማላዊ በነበራት ቆይታዋ የሜኬንዚ የላቁ የሴቶች ሽልማት እጩ ሆናም እንደነበረ ትናገራለች።
ሚከንዚ ውመን አቺቭመንት አዋርድ የሚባል አለ እና በሊንክዲን የሆነ ሰው ነው ጥሩ ባክግራውንድ ያለች ትመስያለች እና እስቲ ሞክሬው አፕላይ አድርጊ ተብዬ አፕላይ አድርጌ ነበር። ሚከንዚ ማለት የዓለማችን አንደኛ የኮንሰልተንሲ ካምፓኒ ነው። አሜሪካ ውስጥ ነው ቤዝ የሚያደርገው፣ ግን ብዙ ሀገራቶችም አለ ማለት ነው። አዲስ አበባ ናይሮቢም አለ እና በእነሱ ከናይሮቢ ነበረ እኔ እንትን የተደረገልኝ እና ዋን ኦፍ ደ ፋይናሊስት ሆኜ ከዛ አሁን በነሱ ስር ወርክሾፕ ላይ እንዲያግዙኝም መሳተፍ ያለው ማለት ነው ፋይናሊስት ስለሆንኩኝ። እሱም አንድ ነገር ነው እዚህ ከመጣው በኋላ ኮምፕሊሽ ያደረጉት ብዬ የማስበው።
የመጀመሪያው የኢትዮጵያ ሳተላይት ኢቲ RSS-1 ወደ ህዋ ስትመጥቅ በስራ ሂደቱ ላይ ተሳታፊ የነበረችው ሊዲያ በአፍሪካ የህዋ ሳይንስ ላይ ከሰላሳ ዓመት እድሜ በታች ሆነው ተጽዕኖ እየፈጠሩ ያሉ 10 አፍሪካውያን ወጣቶች ዝርዝር ውስጥም በአፍሪካ ስፔስ ሳይንስ ተቋም ገብታለች።
እኔ ብዙ ቮለንተሪ አክቲቪቲዎች ሰራለሁ እና አንደኛው የምሰራበት ኢትዮጵያን ስፔስ ሳይንስ ሶሳይቲ ፐብሊክ ሌክቸር አቀርብ ነበር እና በእነሱ የሆነ ግሩፕ ቻት ዋትሳፕ ላይ አለ። በዛ መሰረት አንዳንድ ኢንፎርሜሽኖችን ፊድ ማድረግ እችላለሁ፣ ቶሎ ቶሎ ማወቅ እችላለሁ እና እንደዚህ አይነት መግለጫ አየው ዝም ብዬ አፕላይን ያደረግኩት ውድድር ነበረ። እኔ ግን ትልቅ ነገር ነው ብዬ አላሰብኩም ነበረ። ብዙ ነገሮችን እሞክራለሁ እነዛ እያሞከር ያደረኩ ነበረ። መለሱልኝ፣ እንደዚህ ቶፕሪኑ ትገብተሻል ና አሳውቂን አሉ። ከዛ ላኩላቸው ሙሉ ኢንፎርሜሽን ምን አክቹዋሊ ምን ላይ እየሰራው እንደነበር እንዴት እንደሰራውት የሚለውን ነገር ማለት ነው። እና በዛ መሰረት ታጫው ማለት ነው በቶፕ ቴን ውስጥ። 10 ምርጦች ነው የምንባለው። በኮሮና የተነሳ ስብሰባ ይኖራል፣ ግን መቼ እንደሚሆን እንዴት እንደሚሆንም ግልጽ አይደለም እስካሁን። ያው ኮሮና የሚባለው ነገር ስላለ ማለት ነው። ያለበት የስፔስ አፍሪካ የሚባለው ቦታ ሌጎስ ነው መሰለኝ የሚሆነው። እዛ እንደ ኮንፈረንስ አይነት ነገር ይኖረናል። እሱን ነው እስካሁን የማውቀው።
በማላዊ የሚሞከረው የሰው አልባ አውሮፕላኖች ወይም ድሮኖች መመሪያ ደንብ ሲጠናቀቅ በአህጉር አቀፍ ደረጃ ለተግባር እንዲውል ሐሳቡ እንዳላት የምትናገረው ሊዲያ እሷ በማላዊ የወሰደችውን የሰው አልባ አውሮፕላን መገጣጠም ምህንድስናም በኢትዮጵያ እንዲሰጥ እየሰራች መሆኑንም ትገልጻለች።
ኢትዮጵያ ስመለስ አንደኛው ፕሮጀክት ምንድነው ያሰብነው? ኢትዮጵያ ውስጥ ይሄንን ተመሳሳይ የሰው አልባ አውሮፕላን ስልጠና እዚህ ያለውን ስልጠና እኔዛ ፕሮጀክት ማኔጅ ያደረኩኝ ለመስራት አስበናል ለማሰልጠና የሌሎች ሀገሮችን ተተን ኢትዮጵያኖችን ብቻ ማለት ነው። ምክንያቱም አሁን በኮሮና የተነሳ ሌላ ሰው ትራቭል ማድረግ አይችልም። እዚህኛውም አሁን የሚቀጥለው ኮሆርት አሁን እኛ ትራቭል ማድረግ እንችል ስለነበር የሁሉም አፍሪካን ሀገሮች ነው የሚሆነው። አሁን የሚቀጥለው ኮሆርት ግን ማላዊያንስ ብቻ ነው የሚሆኑት እና እኛም ሀገር ተመሳሳይ ነገር እንዲኖር ሰዎችን እያናገርኩ ነበር እና አንደኛው ልክ እንደመጣው ማደርገው ነገር እሱ ነው የሚሆነው። በዩኒሴፍ ማላዊ ኢንዶርስ ያደርገናል። ቨርጂኒያ ቴክ ዩኒቨርሲቲ ኢንዶርስ ያደርገናል። እኛን ያሰለጠኑን ዩኒቨርሲቲዎች ናቸው የአሜሪካን ዩኒቨርሲቲ እና የኢትዮጵያ መንግስት ተስማምቶበታል የሆነ ፐርሰንት ያህል። ገና ሂጄ የማናገራቸው ሰዎች ይኖራሉ፣ ግን ጥሩ ነገር የሚሆን ነገር ነው።
ሊዲያ የሰው አልባ አውሮፕላኖችን የማብረርና የመገጣጠም ፍላጎቱ ላላቸው ወጣቶች ትምህርቱን ለመስጠት የበጀት እጥረት እንዳለባት ገልጻ በዚህ ዙሪያ አቅሙ ያላቸው ባለሀብቶችና በጎ ፈቃደኞች እንዲያግዟትም ጥሪ አቅርባለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውንና እንግዳዋን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦች